ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 17 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 17 ቀን 234 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ከሐጫሉ ሁንዴሳ ሞት በኋላ በአገዛዙ የጸጥታ ኃይሎች የሚያዙ ሰዎች ቁጥር በጣም እየጨመረ መሄዱ ባለስልጣኖች ከሚሰጡት መረጃ ለማወቅ ተችሏል። አርብ ሐምሌ 17 ቀን ጧት ላይ ፖሊስ ልደቱ አያሌውን በቁጥጥር ስር አድርጎ ወደ ደብረ ዘይት የወሰደው መሆኑን የኢሬፓ ባለስልጣኖች ለዜና ምንጮች ገልጸዋል። ለደቱ አያሌው የታሰረው በደብረ ዘይት ከተማ ውስጥ ተፈጥሮ የነበረውን አለመረጋጋት በማስተባበርና በመደገፍ ሲሆን በደብረ ዘይት ከተማ ፍርድ ቤት የእስር ማዘዣ የወጣው የተጻፈው ከሁለት ሳምንት በፊት ሐምሌ 3 ቀን መሆኑ ይታወቃል። ለሁለት ሳምንታት ያህል ደቱን እየፈለኩ ነበር የሚለው የፌደራል ፖሊስ ግለሰቡን በቁጥጥር ስር አድርጎ በደብረ ዘይት ከተማ ፖሊስ ማስረከቡን ገልጿል። ከሁለት ሳምንት በፊት ለደቱ አያሌው ወደ አዲስ አበባ መጥቶ ከአንድ ጓደኛው ቤት ውስጥ መኖር የጀመረው ለደህንነት ሲባል ቦታ መቀየር አለብህ የሚል ማስጠንቀቂያ ከጸጥታ ኃይል አባሎች ስለተነገረው ነው ተብሏል። በሌላ ዜና ከጥቂት ቀናት በፊት በቁጥጥር ስር የተደረገው ኢንጂነር ይልቃል ጌትነት ፍርድ ቤት መቅረቡ ሲነገር ለተጨማሪ ምርመራ አቃቢ ሕጉ የጠየቀውን የ14 ቀን ተጨማሪ ጊዜ በ11 ቀን ብቻ እንዲሆን በዳኞች ውሳኔ ማግኘት ይታወቃል። ኢንጂነር ይልቃል ፍርድ ቤት በቀረበበት ወቅት በታሰረበት ክፍል ውስጥ በርከት ያሉ ሰዎች በመኖራቸው የኮሮና ቫይረስ አደጋ ሊያስከትል ስለሚችል በተለየ ክፍል ውስጥ እንዲቀመጥ የጠየቀው ጥያቄ ዳኛው ፈቅዶ ለመርማሪዎች መመሪያ የሰጠ ቢሆንም አሳሪው ክፍል እስካሁን ተግባራዊ ያላደረገው መሆኑ የኢንጂነር ይልቃል ጠበቃ ለዜና ተቋሞች ገልጿል። በሻሸመኔ ከተማ ሰሞኑ ተፈጥሮ ከነበረው የአሸባሪው ጥቃት ጋር ተያይዞ የተያዙ ሰዎች ቁጥር 553 መድረሱና ከነዚህም ውስጥ በ180 ሰዎች ላይ ማስረጃ የቀረበባቸው መሆኑን የከተማ ፖሊስ አሳውቋል። ከዚህ በተጨማሪ የተለያዩ የጦር መሳሪያዎች 28 የቤት እንስሳት የተዘረፉ የተለያዩ ኤሌክትሪክ ቃዎች ላፕቶፖች ቴሌቪዥኖችና ጀነሬተሮችን ለማስመለስ የቻለ መሆኑን ፖሊስ በተጨማሪ ግልጽ አድርጓል። ከሁለት ሳምንት በፊት በተከሰተው አሸባሪው ጥቃት በሻሸመኔ ከተማ ነዋሪዎች የነበሩ 3 ሰዎች ህይወታቸውን ማጣታቸው 78 ሆቴሎች 20 ሱቆች 196 መኖሪያ ቤቶች 4 ባንኮች 64 ተሽከርካሪዎች 14 ሞተርሳይክሎች 9 የወጭ ቤቶችና 21 ህንጻዎች መቃጠላቸው ተገልጿል። በአገዛዙ እና ትግራይ በመሸገው በወያኔ ቡድን መካከል ያለው ልዩነት በጣም እየከረረ እየተወጠረ በመምጣቱ በትግራይ ውስጥ ከፍተኛ ስጋትና አለመረጋጋት መፈጠሩን ነዋሪዎች እየገለጹ ይገኛሉ። በአጫሉ መገደል ሴራ ላይም ሆነ በየቦታው በደረሱ የአሸባሪዎች ጥቃቶች ጀርባ የወያኔ ቡድን አለበት ማለት አገዛዙ መረጃ እየሰጠ ሲሆን በወንጀል የተጠረጠራቸውን በአዲስ አበባና በሌሎች ቦታዎች ያሉትን ቀንደኛ የወያኔ አባላት አስሮ እየመረመረ መሆኑ ይታወቃል። ከቅርብ ጊዜ ወዲህም በአገዛዙ ቡድንና የወያኔ ቡድን በመካከል በየሚዲያው የሚደረገው የቃላት ጦርነት ተጠናክሮ የቀጠለ ሲሆን ምን እንደሆነ ባይገለጽ አገዛዙ በወያኔው ቡድን ላይ ተጨማሪ እርምጃዎች ለመውሰድ መወሰኑን ባለስልጣኖች በሚዲያው ከሚሰጡት ፍንጭ ለማወቅ ተችሏል። ይህ በእንዲህ እንዳለ ከትግራይ አካባቢ ከሚዘሰና ህዝቡ ከፍተኛ ስጋትና ፍርሃት ውስጥ መሆኑን ለማወቅ ተችሏል። የወያኔ ቡድን ከአገዛዙ ጥቃት ሊሰነዘርበት መሆኑን ለህዝብ እየገለጸ ከመሆኑም በላይ ከ18 አመት በላይ የሆኑ ወጣቶች ወታደርነት እንዲመለመሉ በተሰብ ልጆችን እንዲያስረክብ ጥሪ ያደረገ ነው። ህዝቡ የናንተን ልጆች በውጭ ሀገር ያስተማራችሁ የኛን ልጠይቁ አትችሉም በማለት እየመለሰ ቢሆንም የግዴታው ምልመላ እየተደረገ መሆኑን የአይን ማኞች እየገለጹ ይገኛሉ። በአጠቃላይ ህዝቡ በፍርሃት ውስጥ የሚኖር ከመሆኑም በላይ ለኑሮ አስፈላጊ የሆኑ ምርቶች ዋጋቸው በከፍተኛ ደረጃ በመጨመሩ የህዝቡ ችግር ተባብሷል ተብሏል። ዋጋቸው ከተወደደ ምርቶች መካከል ለአብነት የተወሰኑት ለማጥቀስ 1 ኩንታል ጤፍ 5000 ብር፣ ሽንኩርት በኪሎ 50 ብር፣ ፉርኖ ዱቄት 2500 ብር የሚሸጥ መሆኑን ለማወቅ ተችሏል። በህብረተሰቡ ውስጥ በጣም እየተስፋፋ የመጣው የኮሮና በሽታ አስጊ ደረጃ ላይ መድረሱ እየተነገረ ነው። ሐሙስ ሐምሌ 16 ቀን በተሰጠ መግለጫ በ6898 የላቦራቶሪ ምርመራዎች 409 ሰዎች በበሽታው መያዛቸውና 9 ሰዎች መሞታቸው ተነግረዋል። በበሽታው የተያዙ ሰዎች ቁጥር መጨመር ህብረተሰቡ ተግባራዊ እንዲያደርጋቸው በጤና ተቋማት የተሰጡ መመሪያዎች ተግባራዊ ያለመሆናቸው ነው ተብሏል። የኮሮና በሽታ አሁን ባለው ሁኔታ እየጨመረ ከሄደ የኢትዮጵያ ኢኮኖሚ እያሽቆለቆለ ሊሄድ እንደሚችል ባለሙያዎች እያስጠነቀቁ ይገኛሉ። የቫይረሱ ጫና አሁን ባለበት ሁኔታ እየቀጠለ ከሄደ አገሪቱ የኢትዮጵያ ኢኮኖሚ በ310 ቢሊዮን ብር ሊቀንስ እንደሚችል የኢትዮጵያ ኢኮኖሚክ ማህበር ባካሄደው ጥናት የደረሰበት መሆኑን ገልጿል። በሚቀጥለው አመት የኮሮና በሽታ መላክ አልተገኘለት ኢኮኖሚው እድገት ወደ 0.09 ከመቶ ወይም ከዜሮ በታች የቁልቁለት ጉዞ ሊጓዝ እንደሚችል ጥናት ያደረገው ተቋም ገልጿል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁ ቆዩ።
ሬዲዮ አድማጭና የፍኖተር ኢትመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተር ላይ ያደርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም እና ጤና ለፍኖተ ራዲዮ አዘጋጆችና ለታዳሚዎቻችሁ በሙሉ። ትናንት በዘር መደራጀት ምን ያህል አስተካካይ ውጤት ሊያስከትል እንደሚችል በጥንሳ ሐሳብ ደረጃ ስንወያይና ስንከራከር እንደነበር የምናስታውሰው የቅርብ ጊዜ ትዝታችን ነው። ዛሬ ግን ወደ ተግባር አድጎ ዘረኝነት የህዝብን ህይወት በብዛት እየቀጠፈ እንደሆን ባይናችን እያየን ያለነው። በጥንሳ ሐሳብ ደረጃ ዘረኝነት የሰው ልጅ እርስ በርስ በማጋጨት እጅግ በርካታ የሆነ የሰው ህይወትን ያጠፋል የተባለው ይሄው በእውነተኛነትና በተግባር በኢትዮጵያችን ለማየት ተገደናል። ይህ አስከፊ ሂደት እንዳይቀጥል ካሁኑ ባጭር መቀጨት አለበት። ዘረኝነት በሃይማኖት ከታጀበ ደግሞ ጥፋቱ የቴሌሌ ይሆናል። በጥንፈኛው ጆሃር የተቀነቀነው ዘርና እስልምናን ያነገበው ሴራ የእስልምና ሃይማኖትን በማይከተሉ ኦሮሞዎች ላይ እንዳነጣጠረ ከጅምሩ ጽንሰ ሐሳቡን ሲዘራና ዛሬ ደግሞ ተግባራዊ ሆኖ በርካታ የሰው ህይወትን እንዳጠፋና በሚሊዮን የሚገመቱ ንብረቶችንም እንዳጋየ ቁልጭ ብሎ ታይቷል። ሰፊው እስልምና ተከታይ ኢትዮጵያውያን አገር ወዳድና ከሌላው ወንድምና እህት ኢትዮጵያውያን ጋር የተዋለደና በሰላም የሚኖር ስለመሆኑ የዘመናት ታሪክ የሚመሰክረው ነው። በርግጠኝነት ለመናገር በዘር መደራጀት የራሱ የሆነ ችግር አለው። ለምሳሌ አማራ ወይ ኦሮሞን በመሳሪነት እንጥቀስ። እንዴት ተደርጎ የወለጋና የሐረር ኦሮሞ አንድ ሆነው እንደሚታዩ የማይገባኝ ነው ያል የሸዋና የጎንደር አማራ አንድ ስለመሆናቸውም ለማመን ይቸገራለሁ። ጠበኛ ናቸው አላልኩም ምክንያቱም አይደሉምና። የሆነ ሆኖ ግን እያንዳንዱ ዘር የየራሱን አጥር ከማጠር ጋር አነጻጽረን ስናየው ኦሮሞ ወይ ማማራ ድርጅት ተባብለው የየድንኳናቸውን አጥር ሲያጥሩ ሌላም እንዳይደርስባቸው መከላከላቸው መሆኑን ማወቅ አለባቸው። እምነትን በተመለከተ ግን የሚደነቅ ነገር አለ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉት የእስልምና ሆነ የኦርቶዶክስ የፕሮቴስታንት የካቶሊክ አንድ ወጥ እምነት ያንጸባርቃሉ። ሐረር ያለው እስላም ደሴ ካለው እስላም ጋር ተመሳሳይ የእስልምና እምነት አለው። በክርስቲያኑም እንዲሁ ነው የሚከሰተው። ህዝባችን እንደሚቀበለው ያንዱ ካንዱ ሳይበልጥና ሳይንስ እምነታቸውን በአገራቸው ኢትዮጵያ ተግባራዊ ማድረግ ፍጹም የሆነ መብታቸው ነው። ይህን የተቀደሰ እምነት ለግል ዝናና ስልጣን ፍለጋ የሚጋልቡ እንደ ጆዋር አይነት ጉግማንጎች ቶሽ ሊባሉ ይገባል። ደግሞ እኮ ሃይማኖት የግል ነው አገር ግን የጋራ ነው የሚለውን የዝ መፈክር መርሳትም አይገባም። በዘርና በሃይማኖት ዙሪያ የሚከሰቱ ችግሮችን ለማስቆም ሁላችንም አመነንበት ተግባራዊ ልናደርገው የሚገባ ፍቱን መፍትሄ አለ። በመጀመሪያ በአገራችን በዘርና በሃይማኖት ስም የፖለቲካ ድርጅት ማዋቀር መፈቀድ የለበትም። ከፈለጉ እድር፣ እቁብ፣ ስፖርት በጎጣቸው ቢሰይሙ ችግር ያለው አይመስለኝም። የማርያም ዲሞክራሲያዊ ፓርቲ፣ የጆዋር ሪፐብሊክ ፓርቲ ብሎ መንቀሳቀስ የሚያስቀውን ያህል አጸያፊም ነው የሚሆነው። ከላይ እንዳልኩት ቋንቋን አንተርሶ በዘር የሚደራጅ ፓርቲ መቅኖቢስ መሆንን እንጂ ለሀገር አንድነት አይበጅም። በዘር ዙሪያ የሚደራጁ የፖለቲካ ፓርቲ አባላት አውቀውም ይሁን ሳያውቁ ዘረኝነት ወሯቸዋል። ትናንትም ሆነ ዛሬ የተከሰቱ ችግሮች ዘርና ሃይማኖትን ሳይለዩ በመላው ኢትዮጵያ ክልል ውስጥ ይገኛሉ። በጎንደር ያለው ድህነት በጅማ አለ። ጅጅጋ ያለው የህክምና ጥረት በልባቡር አለ። ትምህርት ለሁሉም ይዳረስ መፈክር በአክሱም የሚደገፈውን ያህል በጉራጌ አካባቢ የሚደገፍ መፈክር ነው። ችግራችን የጋራ በመሆኑ የጋራ ጥያቄ ማንሳቱ ይመረጣል። የዘር ድርጅቶች ትንሿን የዘር መጠሪያቸውን ትተው የኢትዮጵያን ስም ከፍ አድርገው ፓርቲ ቢሰይሙ ጉልበት ያገኛሉ። በዘርና በሃይማኖት መደራጀትን ለማገድ ጉልበቱ ያለው ከመላው የኢትዮጵያ ህዝብ ጋር ነው። ትግላችን ለኢትዮጵያ ህዝብ ነው የሚሉ የፖለቲካ ፓርቲዎች ቅስቀሳቸው በኢትዮጵያ ዙሪያ በማድረግ ማስተማር አለባቸው። ወያኔ በቀደደው ጅረት እየነጎዱ ያሉ የዘር ድርጅቶችም ቆም ብለው ህሊናቸውን በማስተካከል ወደ ኢትዮጵያዊነት መመለስ አለባቸው። ለዛገሬ ብታገልም ከኔ በላይ ኢትዮጵያዊ የለም የሚሉትን የዚህ ጨዋታ ማቆም አለባቸው። ሌላው የሚገርመኝ ነገር ደግሞ አባቱ ያንድ ዘር እናቱ የሌላ ዘር የሆኑ ሰዎች የሚከውኑ ድራማ ነው። አብዛኛው ሰው አባቱ ኦሮሞ ይሆንና እናቱ አማራ ትሆን ይሆናል ወይም እናቱ ትግሬ ሆና አባቱ አማራ ይሆናል። ብዙ ምሳሌዎችን መጥቀስ ይቻላል። ታዲያ እነዚህ ሰዎች ያንዱን ወላጃቸውን ዘር መርጠው ለዚያ ዘር ያዙኝ ልቀቁኝ ሲሉ ስናያቸው ማዘን ይበዛብን ይሆን? አባቱን ጠርቶ አያቱን አይደግመም እንደሚሉት ባጭሩ ንጽህ የዚህ ዘር ተወላጅ ነኝ ብሎ ከመደናቆር ሁላችንም ለሁላችን እንሟገት። ሁላችንም ሰው ነንና ዘር ለቀማ ውስጥ አንግባ። አማራ ነጻ ወጣ ማለት ኦሮሞ ወይም ትግሬ ነጻ ወጣ ማለት አይደለም። ሁሉም በእኩልነት ነጻ መውጣት አለበት። ሁሉም ነጻ እንዲሆን ደግሞ በነጠላ መታገል ሳይሆን አንድ ላይ በኢትዮጵያዊነት ስመታገል የግድ ይላል። በአንድ ጀንበር ጽንፈኛ መሆን ደግሞ ሰሞኑን የምናየው ኦሮሞ ነን የሚሉ ወገኖቻችን እብደት ነው። የሚገርመው ትናንት የወያኔ ፖሊስ ካድሬ ወታደር የነበረ ዛሬ በአንድ ጀንበር መጥለቅ ጽንፈኛ ኦሮሞ ወይም አማራ ወይም ትግሬ ሆኖ ማየቱ ቅዠት እንጂ እውን አይመስልም። እስቲ ዲያስፖራው ጎረቤቱን ይቃኝ። ትናንት ወገኔ ነኝ ስል የነበረ ዛሬ ኢትዮጵያ ስወደም የሚል አጸያፊ መፈክር ሲያሰማና ሰንደቅ ዓላማውን ሲያቃጥል ሲታይ ምን ጉድ መጣ አያስብልም? የጽንፈኛ ዘረኞች አንዱ ባህሪያቸው መዋሸት ነው። እነሱ ገድለው ተገደልን በማለት ያደነቁሩናል። ነገሩ ጮህቴን ቀማኝ ሲሆን በተመሳሳይ አገላለጽ ጅራፍ ራሱ ገርፎ ራሱ ይጮሃል እንደማለትም ነው። ጮህታቸው ከአይሲስ ወይም ከአልቃይዳ ጋር ያቆራኛቸዋል እንጂ ደጋፊ አያስገኝላቸውም። በዘርና በሃይማኖት ዙሪያ የፖለቲካ ፓርቲ ማዋቀር መታገድ አለበት። አባቱን ጠርቶ አያቱን የማይደግም ዘረኝነት አስቂኝ ነው። ኢትዮጵያ በቆራጥ ልጆቿ አንድነቷ ተጠብቆ ለዘላለም ትኖራለች። ሲራክ ከአሜሪካ።
ይድረስ ለኢትዮጵያ አንድነት የኢሃፓ ድምጽ ራዲዮ አዘጋጆች እንደምን ከርማችኋል? ዶክተር የናንተን ሙሉ ጤንነት የምመኝ የፍኖተ ራዲዮ አድማጫችሁ ነኝ። ቦታና ጊዜ ካላችሁ በዛሬው አጭር ደብዳቤ
ቶሮንቶ ካናዳ ምን እንደተካሄደ ሹክል ብላችሁ ቶሮንቶ ካናዳ ውስጥ ጥቂት ያገዛዙ ስርዓት እንዳይወጥቅባቸው የሚታገሉ ባንዳዎች፣ አንጃዎች፣ ሁላሞች ወዘተ ተሰብስበው ሰሞኑ አግራችን ውስጥ በተፈጠረው የሰዎች ህይወት መጥፋትና የንብረት ውድመትን አስመልክቶ ቀደም ቀደም ብለው የራሳቸውን ደጋፊ በመሰብሰብ ሰላማዊ ሰልፍ ለመጥራት ይስማማሉ። የሚገርመው በሰልፉ ላይ በምንም ተአምር ያገዛዙ ቁንጮና ፍርአቱ እንዳይወገዝ መወገዝ ያለባቸው ድርጊቱን የፈጸሙትን ብቻ እንዲሆን የፍርአቱ ቁንጮ ወንጀለኞችን ለፍርድ እንዲያቀርብ በሚል እንዲጠናቀቅ ተስማምተው ሰልፍ ጠሩ። የሚገርመው ግንዱን ትቶ ቅርንጫፉን ብቻ ማውገዝ ግንዱ ነገር ሌላ ቅርንጫፍን አለማብቀሉ ምን ዋስትናላቸው? መልሱ ምንም ዋስትና የላቸው። ሌላ የሚገርመው ሰልፉን ሲመሩ የነበሩት የሹሙር ቁንጮ ጠቅላይ ሚኒስትር ሆነ ሲባል ህዝቡን ሰብስበው ትግላችን እዚህ ላይ ተጠናቀቀ ብለው ወደ አዲስ አበባ ሮጠው ገብቶ የነበሩ ናቸው። ቀደም ብሎም ባንዳዎች ወዳሞች ንጉሱ ከስልጣን ሲወረዱ ፋሽስቱ ዘር ከስልጣኑ ከለቀቀ አሁን ደግሞ ወያኔ ይሄደ ቁጥር 1 እና አዴፓ ይሄደ ቁጥር 2 ከሌሉ አገር ተፈሳለች ማለት ወጅምብርን በመንዛት ይገኛሉ። ያሳዝናል። በሌላ በኩል ደግሞ የኦሮሞ ጽንፈኞች ተሰልፈው ሞት ለአብይ ዳውን ዳውን አብይ ሲሉ ውለው ሰልፋቸውን አጠናቀው ተበትነዋል። እንዲም ለዛሬ እዚህ ላይ ልሰናበታችሁ። በሌላ ደብዳቤ እስክንገናኝ ድረስ ሰላም ሁኑ ሲሉ ደብዳቤያቸውን የላኩልን የዓለም ፀሐይ ኢትዮጵያ ኮደም ስራ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም በእያላችሁበት የከበረ ሰላምታዬ ይድረሳችኋለሁ። በአገራችን የሰው ልጅ ምኑን ይመስላል የሚል የተለመደ ጥያቄ ሲነሳ ኑሮውን ብሎ መመለስ የተለመደ ነው። እውነትም ኑሮና ህይወቱስ ማንን ይመስላል የሚል ጥያቄ የሚነሳ ከሆነም አገሩንና ህዝቡን የሚል ምላሽ ላይ ግን ገደብ አለ። ዘረኝነትና አምባገነንነት በተንሰራፋበት አገዛዝ ውስጥ የዜጎች ህይወት የሰማይና የምድር ያህል የተራራቀ ስለሚሆን ምላሹን የተለያየ ያደርጋል። አገር የገዢዎችና የባለሙያዎቻቸው ተሆናለች። የቀንጡ ህይወት ባለቤቶቹ እነሱ ናቸው። በስርዓቱ ተንደላላቃቂዎቹም እነሱ ብቻ ናቸው። ማጎንበሱን መገለባበጡን የማያውቅበት ህዝብ ግን እየተዘረፈና እየተመዘበረ የህይወቱ እድገት ወደ ታች እንጂ ወደ ላይ እንደማይሆን በእድሜያችን ሙሉ የተመለከትነው ነውና የታዘብነው እውነት ነው። በዚህም የኢትዮጵያ ህዝብ በልቶ የማያድር የታረዘና የተጠማ ህዝብ መሆኑን ዓለም ያወቀው ፀሐይ የሞቀው የሀገራችን መጥፎ ገጽታ ነው። በበኋላ ይቆረቆር እንዲሉ የኮቪድ-19 ደግሞ የኢትዮጵያውያንን ህይወት አንገት የሚያስደፋ ለመመልከት የሚሰቀጥጥ እየሆነ መጥቷል። የሥራ አጥ ቁጥር የትየለሌ እየሆነ መጥቷል። በተለይ በግሉ ዘርፍ ሲሰሩ የነበሩ ወገኖች ከሥራ ቦታቸው እየተገፈተሩ ሥራ አጥ ሆነዋል። በዝርፊያና በፖለቲካ ጠገግ የበለጸጉ ባለሀብቶች ጭካኔና ሞራል ቢስነታቸው ከፈጠሯቸው አገዛዞች የተለየ አይደሉም። እንኳንስ ሥራ አጥ ሆኖ በአነስተኛው የወር ገቢ ህይወት በኢትዮጵያ እጅግ አስቸጋሪ የሆነ መጥቷል። ይህ ህዝብን የመመዝበር፣ የመዝረፍ፣ የማደህየት፣ የማስራብና የማስጠማት ተግባር ላለፉት 29 ዓመታት በሲስተምና በዘዴ ሆን ተብሎ እየተካሄደበት የነበረና ዛሬም ያለ መሆኑን እናውቃለን። የደህየ ህዝብ ሆዱን እንጂ ንጻነቱን አያስብም። በፍርፋሪ በቀላሉ ይገዛል እንጂ አያምጽም። የመጀመሪያው የተሳሳተና የተዛባ አመለካከታቸው ነው። ኢትዮጵያን ለማጥፋትና ለመበታተን ድህነቱ አጋዥ ሰበብ ይሆንልናል። በተወለደበት በአገሩ በመደህየቱ በመራቆቱና በመራቡም አገሩን ይጠላታል የሚል ከንቱ ቅዠት ይዘው የቃጡብን ሌላው በትራቸው መሆኑንም እናውቃለን። የኢትዮጵያ ህዝብ ባህል፣ ታሪክና ስነ ልቦና የሚያውቁ ከንቱ ቅዠታቦች ናቸው። የኢትዮጵያ ህዝብ አገሩን በምንም ለማንም በድህነቱ አሳልፎ የማይሰጥ መሆኑን አያውቁም። ቢያውቁም እውቅናውን ሊሰጡን አልፈለጉም። የኮቪድ-19 ወረርሽኝ የአዲሶቹ ሽሞች የርካሽ ልወደድ ባይነት ሩጫና የኢትዮጵያ ህዝብ ኑሮ የደርሷል በመንግስት ተብዮቹ እየተፈጸመበት ያለው ዘግናኝ የወንጀል ተግባር የማይገናኙና ተጻራሪዎች ናቸው። ለዚህ ደብዳቤ መነሻ የሆነኝ የ2013 ዓመተ ምህረት በጀትና የድልድል ቀመር ነው። ዓለምን እያስጨነቀ ያለው የኮቪድ-19 ወረርሽኝ ስንት ጉዳት ያደርሳል? መቼስ ያበቃል ተብሎ የማይገመት ጉዳይ መሆኑ ብዙ የተባለለት ጉዳይ ነው። የሚፈልገውን ያህል የህክምና አገልግሎት መስጠት አለመቻሉ፣ የህክምና ሙያተኞች ካለ ህክምና ግብአት እየሰሩ ለህመሙ ተጠቂ መሆናቸው፣ በዚህ አስከፊ ሰዓት ዜጎች ቤታቸው በመንግስታዊ ወንጀለኞች በሌሊት እየፈረሰባቸው ከጎዳና መጣላቸው ባያስቆጫቸው ባያሳዝናቸው? እንኳ ለዛሬ ኢትዮጵያ ዜጎቿ ከቅንጦትና ከንቱ ሰብዕና ግንባታ ይልቅ መሰረታዊ የህልውና ጉዳዮች ቅድሚያ በተሰጣቸው ነበር። ሀገርን ከጥቃት የመከላከል አቅምን ማሳደግና ማጠናከር እንዳለ ሆኖ፣ ሌላው አስከራሚ ነገር የኢትዮጵያ አመታዊ በጀት ቀመር ለተከታታይ 29 አመታት በጉድለት የመዘጋጀቱ ጉዳይ ነው። ይኸው የ2013 አመታዊ በጀትም በጉድለት ተዘጋጅቷል። ጉድለቱ በምን ይሞላል ሲባሉ፣ በብድርና በእርዳታ ይሞላል። የ29 አመታት ተደጓጓሚ ምላሻቸው ነው። በግሌ ይህ ያሳፈረኛል ያሳዝነኛልም። ለመሆኑ በራሳቸው ችን የገቢ መጠን በጀታችንን መበጀት የምንጀምረው መቼ ነው? ዛሬ ጥያቄያችን ነው። የዘንድሮ በጀት ጉድለትም እንደተለመደው ከብድርና እርዳታ የሚሟላ መሆኑ ተነግሮናል። ብድሩ ከየት ይገኛል? ከግምጃ ቤት ሰነድ ከሚገኝ ብድር የሚለው ግን እጅግ አስቆጭቶኛል። ለምን ብሎ የሚጠይቀኝ ካለ፣ በኢትዮጵያ ትልቁ የግምጃ ሰነድ አበዳሪው የማህበራዊ ዋስትና የሚባለው ሚኒስቴር መስሪያ ቤት የሚባለው መሆኑንና ሚኒስቴር መስሪያ ቤቱ በስሩ የሚያስተዳድራቸው ጦረተኞች ህይወት ምን እንደሚመስል ጠንቅቄ በማወቄ ነው። ማህበራዊ ዋስትና ትልቁ አበዳሪ መሆን የቻለው ጦረተኞችን በአስከፊ ድህነት አጋልጦ መሆኑን በወንጀልም በሞራልም አስጠያቂ ተግባር ነው። ተጨማሪ የሚባል ገቢ ወይም ደጋፊ ልጅ የሌላቸው ጦረተኞች በምትከፈላቸው አነስተኛ ገንዘብ ወደ ልመና ከመሄድ አላዳነቻቸውም። በአፍላ የጉልበት ዘመኑ አገሩንና ወገኑን በቅንነት ያገለገለ ወገን በጦረታ ዘመኑ የሚከፈለው ገንዘብ ማኖር ባለመቻሉ ከጎዳና ወጥቶ ሲለምን ከማየት የበለጠ አሳዛኝም አሳፋሪም ነገር ይኖራል ብዬ አላምንም። በኢትዮጵያ ግን እየሆነ ያለ ተግባር ነው። የማህበራዊ ዋስትና ሚኒስቴር መስሪያ ቤት ባለሀብትና አበዳሪ እስከመሆን ያደረሰው ሰራተኞቹ በስተርጅና እንደደጎምበታለን ብለው ያስቀመጡት ገንዘብ መሆኑ እየታወቀ ተጠቃሚ አለመሆናቸው ያሳዝናል። ይህን ገንዘብ ተበዳሪ የሆነው መንግስት ተብየም ሆነ ሚኒስቴር መስሪያ ቤቱን እየመሩ ያሉ የጦረተኞች ጸር የሆኑ ሁሉ በታሪክም በህግም በሞራልም ያስጠይቃል። በመጨረሻ የመለግሳቸው ምክሬ ነው ሲሉ የሽጥላ ለማ ከኮተቤ አዲስ አበባ ደብዳቤያቸውን አጠናቀዋል።
ተናስተልኝ ፍኖታዎች ይያልኩኝ የዛሬው ርስቴ የዘር ፍጅት ደረጃዎችና ኢትዮጵያ። ባለማችን የሚካሄዱ የዘር ፍጅቶችን የሚከታተለው ጄኖሳይድ ዋች ፕሬዝዳንት ግሬጎሪ ኤ ስታንተን የዘር ፍጅት ሊከሰት መሆኑ የሚያመለክቱ 10 ክስተቶች ወይም ምልክቶችን ዘርዝረዋል። እነኚህም ሲከሰቱ ልብ ማለት ጉዳዩ በቀጥታ ለሚመለከተው ህብረተሰብም ሆነ ለዓለም አቀፍ ማህበረሰብ በጊዜና በየደረጃው እርምት በመውሰድ ጥፋቱን ማስቀረት እንዲቻል ካልሆነም ቢያንስ ለመቀነስ እንደሚረዳ ባለሙያዎች ይመክራሉ። እኛ ኢትዮጵያውያንም ካለፉት ብዙ ዓመታት ጀምሮ ሀገራችን እየተጓዘች ያለችበት እውነታ በማጤን አይናችን እያየ ሙሉ ለሙሉ ወደ እርስ በርስ መተላለቅ ለመግባት ከጀመርነው መንገድ ብንገታ በማለትና በመመኘት ምልክቶቹን እንደሚከተሉት ናቸው። አንደኛ፣ ምደባ። በህዝብ መካከል ያሉ ልዩነቶች አይከበሩም። የተሳሳቱ አመለካከቶችን ለጥፎ ስም በመስጠት ወይም የተለዩ ናቸው የሚባሉ ወገኖችን በማግለል እኛ እና እነሱ በማለት ህዝቡን ይከፋፍሉታል። በእኛ ማገር እውነታው በቋንቋ መስመር ያለውን የክልክል ሽንሸና ልብ ይላሉ። ሁለተኛ ምልክቶች፣ እነኚህ የጥላቻው ማሳያ ምልክቶች ናቸው። በናዚ ጊዜ አይሁዳውያን የተለዩ መሆናቸውን ለማሳየት ቢጫ ኮከብ ያለበት ይለብሱ ዘንድ ይገደዱ ነበር። በእኛም አገር እውነታ አኖሌ የጡት ሐውልት ልብ ይላሉ። በየመተዋወቂያው ላይ ያለውን የብሔር ስም እንደዚሁ ልብ እንበል። የየክልሎቹ እርማች ወጭም ኢትዮጵያውያን ቀስ በቀስ ገድሎ ራሳቸውን የቻሉ አዳዲስ ሀገራት በመፍጠር ለመውለድ ዓላማ ሲውሉ ይስተዋላል። ችግሩ ግን በፍጹም መውለድ የማትችል ሴት ግን በምጥ ለመሞት መርጣ እንደምታረግ ሴት መሆናችን ነው። እርስ በርስ ለመተላለቅ መሮጣችን። ሶስተኛ መድሎ ወይንም ልዩነት ማድረግ፣ የበላይነት ያለው ቡድን በእጅ ያለውን ህግ የማውጣትና ስራ ላይ የመዋል እንዲሁም የፖለቲካ ኃይል በመጠቀም የተቀረውን ማህበረተሰብ አባላት የሲቪል መብቶች ሌላው ቀርቶ የዜግነት መብት ይገፋል። እንደ አውሮፓውያን አቆጣጠር በ1935 የጀርመን ህግ በሀገሪቱ ያሉትን አይሁዳውያን የጀርመን ዜግነት ገፋቸው። ብዙ ስራዎችን እንዳይሰሩ ወይም አይሁዳዊ ካልሆኑ ጀርመናውያን ጋር ጋብቻ እንዳይመሰርቱ ከልክሎ ነበር። በሀገራችንም ስራ ላይ ያለው የየክልሎቹ ህገ መንግስት እያንዳንዱን ክልል ለተወሰነ ወይም ለተወሰኑ ቋንቋ ተናጋሪ በመስጠት የተወሰኑ ነዋሪዎችን ባለሙሉ መብት የተቀሩትን በየክልሉ ነዋሪዎች ያነሰ መብት ያላቸው በባለሙሉ መብቶች ነዋሪዎች በጎ ፈቃድ የሚኖሩ ያነሰ የሥራ የትምህርት ወዘተ እድል ያላቸው እንዲሆኑ ያደረገ የመሆኑ ሁኔታ ልብ ይላል። ለምሳሌ በድሬዳዋ 40-40-20 የሚለው ጥሩ ምሳሌ ሊሆን ይችላል። አንዱ ነዋሪ ያ ክልል ነህ ተብሎ ለተመደበለት ብሔር በህግ ተደንግጎ የተሰጠ ካልሆነ በስተቀር የመመረጥ መብትም የለውም። በሀገራችን በህይወት ባሉት ሰዎች ላይ ብቻ አይደለም፣ ከሞትም በኋላ የሚቀበሩት የሚዘከሩበት ደረጃ ምን ያህል አድሎ እንደሚደረግበት በቅርቡ ጊዜ እየታዘብን ነው። በአጠቃላይ ሀገሪቱ የምትገዛበት ህግና አሰራር በኩልነት ስም እኩል አለመሆኑን ለየክልሎቹ ያከፋፈለ የመድሎ ቀፎ ነው። አራተኛ ማዋረድ፣ ከእኛ የተለዩ ናቸው የሚባሉት እና በእነሱ በረት ውስጥ የሚመደቡት ሰዎች ሰብአዊ መብት ወይም ከበርቴ ከበሬታ ይነፈጋቸዋል፣ ይዋረዳሉ። ሩዋንዳ ውስጥ የዘር ፍጅት ሲካሄዱ ቱትሲዎች በረሮች እየተባሉ በውርደት ይጠሩ ነበር። አሁንም በእኛ አገር ያገዛዙን ባለስልጣናት ጨምሮ የዘር ፖለቲካ አራማጆች በየንግግራቸው አለ የሚሉት ያለፈ ሂሳብ ለማወራረድ ከአማርኛ ተናጋሪውና ከኦርቶዶክስ ክርስትና ተከታዩ ህዝብ ጋር በተያያዘ የሚጠቀሙባቸውን ቅጥሎች ልብ ይላሉ። ዛሬ በደረሰባቸው የሰው ህይወት ጭፍጨፋና የንብረት ውድመት የብዙ ህዝብ መገናኛዎች ቀልብ ከሳቡት በዙዋይ መስመር ላይ ከሚገኙት ከተሞች በአንዱ ኗሪ የነበረ አንዱ የማቀው ሰው ከአመታት በፊት ለቆ ወደ ትውልድ እሱ ሳይሆን ወደ አባቱ ወደ ተወለደበት ቦታው ሲሄድ ምክንያቱን ጠይቀው ያለኝ ትዝ ይለኛል። የወደ ካድሬዎች በአማርኛ ሲናገር ሰምተውት በዚህ በሚገማ አፍ አትናገር ሲሉት ነበር። ውርደቱ ከአቅም በላይ ሆኖበት ከተወለደበት ካደገበት ከከበረበት ከተማ የለቀቀው። አምስተኛ ድርጅት የዘር ፍጅቶች ታቅደው ነው የሚከናወኑት። ብዙ ጊዜም የጥላቻ አገዛዞች በሌሎች ላይ የዘር ፍጅት የሚካሄደው ኃይል ያሰለጥናሉ። ልዩ የመደበኛ ወታደራዊ ወይንም የሚሊሻ ኃይል ያሰለጥናሉ፣ ያስታጥቃሉ። በእኛም አገር በመንግስት መዋቅርና ከዚያም ውጭ ያለውን የየክልሎች የመከላከያ ኃይል አቅም ግንባታ ልብ ይበሉ። ኦሮሚያ በተባለው ክልል ውስጥ በ30 ዙር የሰለጠነው ልዩ ኃይል ከዚህም ጋር በግልጽም በሱርም የተቀናጀው ቄሮ እና እስካሁን ያካሄዱ ጭፍጨፋ ለዚህ ጥሩ ምሳሌ ይመስለኛል። ስድስተኛ ዋልታ ረገጥነት ይስፋፋል። የጥላቻ ቡድኖች የቅስቀሳና ፕሮፓጋንዳ ማካሄድ ይጀምራሉ። ናዚዎች ስለ አይሁዳውያን ጥላቻ ለማስፋፋትና ለማቀጣጠል አጥቂው ደር ስተርመር የተባለው ጋዜጣ አቋቋመው ነበር። በእኛም አገር ኦኤምኤን ጥሩ ማሳያ ነው። አንዳንድ ሰዎች ትዳርና ገበያ ሌላው ቀርቶ መነጋገር እንኳ ማህበራዊ እንስሳነት ጋር በሚጣረስ እንደሆነ ሳያሳዩን አይቀሩም። አለማችን ካሳለፍናቸው የዘር ፍጅት እልቂቶች የኛው አውጣኝ የሚያስብለው ያለንበት የሶሻል ሚዲያ ዘመን መሆኑ አንዱ ሰው የሚጭራት እሳት አገር አዳርሳ ብዙ እልቂት ልታስከትል መቻላ ነው። ለዚህም የጆዋር ተከብቢያለው የፌስቡክ መልእክትና በ86 በላይ ወገኖቻችን ላይ የተካሄደው ዘር ወይም ሃይማኖት ተኮር ጭፍጨፋ ጥሩ ማሳያ ይመስለኛል። ሰባተኛ ዝግጅት የፍጅት አካሄጆች መሪዎች ያቀዳሉ። ማስፈራሪያ ጭራቅ ቡድኖች ፈጥረው ወታደራዊ ኃይልና መሳሪያ ያደራጃሉ። ብዙ ጊዜም አላማቸውን ለማሳካትና የመጨረሻ አቅዳቸውን ተግባራዊነት መጀመር ለማብሰር አይጎርቢጤ አባባሎች ለምሳሌ ዘርን ማጽዳት ወይም ጸረ ሽብር ወዘተ የሚሉትን ቅጽሎች ይጠቀማሉ። በእኛ አገር እውነታው ደውሉ የጀመረው ቻርተር በሚለው ቃልና በውስጡ ባረባቸው ብዙ አናካሽ ቃላት ይመስለኛል። ማስፈራራው ጭራቁም ነፍጠኛ የሚለው ቃል ነበር። አሁን ደግሞ አህዳዊ አህዳውያን የሚለው ቃል ተደምሮለታል። ማማዎቹ አይጎርቢጤ ቃሎቻቸው ሀረጎቻቸው አረፍተ ነገሮቻቸው ደግሞ ብሔር ብሔረሰቦች ራስን በራስ ማስተዳደር ህዳሴ ወዘተ ነበሩ። አሁንም በመደመር አዝማችነት እነኚው መልሰው ሲዘሙ ይስተዋላል። ስምንተኛ ማሳደድ የዘር ፍጅት ሰለባዎች ግፉአን በዘራቸው ወይም በሃይማኖታቸው የተነሳ ይለያሉ። የተገዳዮቹ ዝርዝር ይዘጋጃሉ። በአብዛኛዎቹም ሰዎች በማቆያ ይታጎራሉ፣ ይባረራሉ ወይም እንዲራቡ ይደረጋል። አለዚያም በመሰረታዊነት አስፈላጊ የሆኑ ግብአቶችን ለምሳሌ ውሃ ወይም ምግብ እንዳያገኙ በማድረግ በዝግታ እንዲጠፋ ይበየንባቸዋል። ከፈቃዳቸውም ውጭም የማምከል ስራ በጅምላ ሊካሄድባቸው ይችላል። ንብረታቸውም ይዘረፋል፣ ይወድማል። የጥቃቱ ሰለባዎች የሚሆኑት በዋናነት ተለይቶ ኢላማ ተደርጎ ወይም ተደርገው የተለየው ቡድን አባላት ቢሆንም ك ከአጥቂው ቡድን አባላት ስም ውስጥ የተሳለሰ አቋም ያላቸው ወይም የጥፋት ተቃዋሚ የሆኑ ለህሊናቸው ታማኝ ሰዎች የፍጅት ግፊት ቀማሽ እንደሚሆኑ ታይቷል። ይህን መሰል እርምጃዎች ዓለም አቀፍ ማህበረሰብ ልብ ሳይል ከመጋረጃ ጀርባ እንዲከናወኑ ይሞከራል። የዘር ፍጅትም ይጀመራል። በእኛም አገር ለዚህ ማሳያ ባለፉት 29 ዓመታት የተካሄዱት ዘር ወይም እንዲሁም ሃይማኖት ተኮር ግድያዎችን፣ ማፈናቀሎችን፣ ማንከናን የመሳሰሉትን ማስታወስ በቂ ነው። ዘጠኝኛ ፍጅት የዘር ፍጅት ይጀመራል። እንደ ሰደድ እሳትን ተቀጣጥሎ የብዙዎችን ህይወት ይቀጥፋል። የጥላቻው ቡድን አይሎች ሆነኛ ብለውን በተደራጀ ሁኔታ የተለዮችን ግፉአን ይገድላል። ለነሱ ግፉአኑ ሙሉ ሰው አይደሉም። ምን እንደማስወገድ ያህል ናቸው። ልክ እንደ ጦር መሳሪያ የተጠቂውን ማህበረሰብ አባላት ገጽታ እስከ ወዲያኛው ለመደለዝም አስገድዶ መድፈርን ይጠቀማሉ። አስረኛ ክህደት። ፍጅት ፈጻሚዎች ምንም ወንጀል መፈጸሙን ይክዳሉ። እንዲያውም ግፋኑን የግልብጥ ይወነጅላሉ። የወነጀሉ ምርመራ እንዳይካሄድ ይከላከላሉ። በኃይል ከስልጣን እስከሚባረሩና ከተረፈም እስከሚሰደዱ እስከሚታሰሩ ለህግ እስከሚቀርቡ መግዛታቸውን ይቀጥላሉ። በአገራችንም የዘር ፍጅት ተጀምሮ ባለበት በአሁኑ ወቅት ከባለ ስልጣናት ውስጥ አንዳንዶቹ ግፉአን ወይም የግፉአኑ ወገኖች በወንጀል ፈጻሚነት ሲከሱ አስተውለናል። የገዢው ቡድን ደጋፊ የሆኑ ጠዋት ጠራቢዎች በውጭ ሀገራት ከተሞችና የህዝብ መገናኛ ተቋማት ውስጥ እየተካሄደው ያለውን ወንጀል ለመካድ ወይም አለባብሶ ለማለፍ የሚያደርጉት ጥረት ለህሊና ስቅጣጭ ነው። ወደ ህሊናችን ተመልሰን በጊዜ ካልገታነው ተያይዞ የመጥፋት መንገድ ጀምረነዋል። የጎሳ ፖለቲካ የህዝብ እልቂት መሰረት ነው። ወገኖቼ ኢትዮጵያ ዳግማዊ ሩዋንዳ አትሆንም። ድል በትግል። እግዚአብሔር ይስጥልኝ። ከዚራ ከቺካጎ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ እንድነት ድምጽ የሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ ዝግጅት። የሀገራችን ኢትዮጵያ ህልውና ከጊዜ ወደ ጊዜ እጅግ አሳሳቢ የሆነ መሆኑ በተጨባጭ እየተፈጸሙ ከሚገኙ ድርጊቶች መገንዘብ ይቻላል። የኢትዮጵያን አንድነት ለማናጋትና ለማፈራረስ የጎሳ ቡድኖች እንደ አሸን ፈልተው እንደ በረከት የሚቆጠረው የጋራ ታሪክ፣ ባህል እና እሴቶችን ለ30 ዓመታት ሲደልዙ ሲሰርዙና የልዩነት ገደል ሲመሱ ከርመዋል። ዛሬም እንደቀጠለ በርካታ ተጨባጭ ማስረጃዎችን መጥቀስ ይቻላል። የሐሰት ትርክቶች የሀገርን ታሪክ እንዲተኩ በዘረኛ ጠባብና ጽንፈኛ ቡድኖች ዘመቻ ተከፍቶ ለ30 ዓመታት የዘለቀ ዘመቻ በአገርና በህዝብ ላይ ተከፈተ። ወያኔ የሚባለው አጥፊ ቡድን በናረጋዊ በርሄ ሲተነሰስ አንስቶ አገር አጥፊ መርዝ መሆኑን በስፋትና በዝርዝር በመጥቀስ አቋሙን እንዲያስተካክል ከመንገር አንስቶ እየኮነነውና እያወገዘው የሚገኘው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ብቻ መሆኑን ታሪክ የከተበው ሀቅ ነው። አንዳንዶች አገርንና ህዝብን መጥቀማቸውን እና የሚያደርሱትን ጉዳት ሳይገናዘቡ በመንጋ እንደ መንጋ ተደናግረው አገርን እገደል አፋፍ ማድረሳቸውን እያየነው ነው። በአንድ በኩል ወያኔ እንዳያንሰራራ ተደርጎ መመታቱን ያቀራሩና በሌላ በኩል አገር እያሸበረ መሆኑን ለቀባሪው የኢትዮጵያ ህዝብ ያረዱታል። ልብ እንበል፣ የሀገር ፖለቲካ በህዝበኞች በመንታ መላሶችና በመንጋዎች መፈተሉ መሸረቡና መመተቱ መዳረሻው ጥፋት፣ የሀገር ጥፋት ነው የሚሆነው። የፍነተ አድማጮች እናስተውል። የጀርመኑ ናዚ ቁንጮ የነበረው አድልፍ ሂትለር ህዝበኛና ጠባብ ዘረኛ የነበረ ሲሆን ጀርመንን መቀመቅ ከተተ የዓለምን ህዝብ ደም አፈሰሰ። የህዝበኝነትና የዘረኝነት የፍጻሜ ምዕራፍ አገርን በደም ጎርፍ ማጥለቅለቅ መሆኑ ሊታወስ የሚገባው ነው። ወያኔና ሻቢያ የአፍሪካ ቀንድ መርዛም እባቦች መሆናቸው በዚህ በፍኖተ ዲሞክራሲ በስፋት ሲነገር እንደነበር ልብ ያለው ሊያስታውሰው ይገባል። ዛሬ በበርካታ የአገሪቱ አካባቢዎች እየፈሰሰ ያለው ደም የተዘራው መርዝ ውጤት መሆኑ ነው። የፈረደበት አማራ ለ30 ዓመታት ከመኖሪያው ሲፈናቀል፣ ከብቶቹ ሲነዱ፣ በስለት እየተጨፈጨፈ፣ በጥይት እየተነደለ ሲገደልና ደሙ ደመ ከልብ እየሆነ ሲቀር ዝምታው ስልጡን ፖለቲካ እየተባለ እዚህ የመከራ ዘመን ደረሰ። ወያኔና ሻቢያ በጋራ ለግን ጠላት ያሰሩ በቀደምት ጠላትነት ያሰፈሯቸው የአማራ ህዝብንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ነው። በአማራና በኦርቶዶክስ ላይ የተከፈተው ዘመቻ ከሶስት አስርት ዓመታት በላይ እየተሻገረ ነው። የአብያተ ክርስቲያናት ዘረፋና ቃጠሎ የተጀመረው ከሟቹ ካድሬው ፓትርያርክ አንስቶ ነው። አብዛኛዎቹ ደብሮች የሐላፊነት ወንበሮች በትግራይ ተወላጆች እንዲያዙ ተደረገ። የቤተ ክርስቲያን በቂ ዕውቀቱ የሌላቸው ተሰገሰጉ። አብዛኛዎቹ ደብሮች የሐላፊነት ወንበሮች በትግራይ ተወላጆች እንዲያዙ ተደረገ። በአጋሮ በቤተ ክርስቲያን ቅጥር ግቢ ውስጥ ካህናትና ምዕመናን በታረዱበት ወቅት ቤተ ክርስቲያኑ አፋን ተለጉማ ዝም እንድትል ተደረገ። በዚህ ሳቢያ ቁንጮ አረመኔ በስለት ምዕመናንን ያረደውና የቀላው የተወሰነበት ፍርድ 7 ዓመት ብቻ ነበር። በጅጅጋ ደብሮች በቦምብ ታርሰው በእሳት ሲጋዩ ካህናት መነኮሳቱ ምዕመናን ህፃናት በመንጫ በዱላና በጥይት ተጨፍጭፈው የተገደሉበትን አረመኔያዊ ጭፍጨፋ የአንድ የወያኔ ሹመኛ የነበረ አረመኔ ውርጋጥ ለጋፊዎች እንደነበሩ ተነገረና ተዳፈነ። ግን በኋላ ላይ ከተገኙ ተጨባጭ ማረጃዎች አረመኔ ጨፍጫፊዎች ኢትዮጵያ ውስጥ የሚገኙና ከሶማሌ ሰርገው የገቡ በአሸባሪው ጽንፈኛ የአልሸባብ ጀሌዎች የተፈጸመ መሆኑ ታወቀ። እስከዛሬ ከሁለት ዓመታት በላይ በእነዚህ ጨፍጫፊዎች ላይ የተወሰደው እርምጃ ተደባብሶ እንዲቀር ተደርጓል። ልብ እንበል፣ ዛሬም በወረቦላው አሸባሪ ጃዋር የሚካሄደውን ትርምስ በኦሮሞ ህዝብ ስም የአክራሪ ጽንፈኛ ሙስሊሞች ነውጥ መሆኑ የዘረኛው አገዛዝ ሹማምንትና የፖሊስ ኃይል የሚያውቁት ሆኖ ሳለ እንዲነገር እየተደረገ ያለው ግን ቄሮ በሚል ነው። ከ15 ቀናት በፊት የተከሰተውም ሌላ ሳይሆን በአረብ ጽንፈኞች እንደሚረዳ የሚነገርለት የጃዋር ቡድን ለመሆኑ ጥርጥር ሊያድርብን አይገባም። ይህ መሆኑ እየታወቀ ኦነግ፣ ኦፌኮ፣ ኦዴፓ ወዘተ እንደ ቅንጭብ ለጃዋር ለምን ያረግዳሉ ብሎ መጠየቅ ምላሹን ወደ ተነሳውበት ድብዳሜ ያደርሰናል። እነ መረራና ዳውድ ሹመኛው ኮሎኔልን በአማራነት እየከሰሱ ጃዋርን ለምን በየመናዊነት አልከሰሱም ብንል መልሱ ጃዋር ዶላር እየመነዘረ ስለሚያንበሸብሻቸው ነው። ይህን ጉዳይ የማነሳው ለሁለት ጥቅም ነው። አንዱ የኦሮሞ ህዝብና ወጣቶች በስማቸው እየተፈጸመ ያለውን አረመኔ ድርጊት አስፈጻሚዎቹ አክራሪና ጽንፈኛ የሙስሊም ቡድኖች መሆናቸውን ተገንዝበው፣ ሌላው ቢቀር እጆቻችሁን በእጆቻችሁ ላለመቁረጥ፣ ልጅ አባቱን አባት ልጁን ላለመግደል ዛሬ እየተደለተና እየዋለ ያለውን ግፍ አይኖቻችሁን ገልጣችሁ እዩትና መዝኑትና የኦሮሞ ህዝብ አይነገድበትም ብላችሁ ጽንፈኞችን መንጠሩ የሚል ሐሳቤን ማጋራት ወዳለሁ። ወደ ተንደረደርኩበት ልመለስ። ወያኔ ለኮፈ ተደረገ እንጂ ገና አልተመጣም። በበኩሌ ምንም እንኳ ወያኔ ያዛዥ የናዛዥነት ስፍራውን በአሜሪካ ቢነጠቅም ዛሬ በመላ አገሪቱ የሰፈረው ወያኔ የዘረጋው የዘር ፍጅት መዋቅር ነው። ሹሙ ኮሎኔል ህዝብን ለመሸወድ ብሎ ኢህአዴግ የሚለውን ብልጽግና ለውና አዲስ እንደተሆነ ተነዛ። ሐቁ ግን ቀልቀሎ ስልቻ ስልቻ ቀልቀሎ ኢህአዴግ ብልጽግና ብልጽግና ኢህአዴግ ነው። የባብ ጭንቅላቱ ካልተመታ ወገቡ እንኳ ቢቆረጥ አልሞተምና መርዙን ይተፋል። የወያኔ ዘራፊ መኳንንቶች በአሜሪካ በተገኘው ምክር መሰረት ወደ መቀሌ በመሸኘት ደሞዛቸው ሊያገኟቸው የሚገቡ ጥቅማ ጥቅሞች በነጻ የሚኖሩባቸው መኖሪያ ቤቶች ወዘተ ሳይነኩባቸው ወያኔን እንደገደሉ መፎከር ማሞቂሎ የሚያሰኝ ነው። በነገራችን ላይ አሜሪካ የጃዋርን ቡድን እያሰለጠነችና መመሪያ እየሰጠች ከወያኔ ጋር በጥብረት እንዲሰሩ በማድረግ لمچو یکی پیتر مستفی اتلت ایزا یتن کفش لمونو ببکولی ترب تاری لنیم لزیمی مسلنیان ویانیش سلفات چون کجار گونی عدر رگود یه حسابین که گر روزند یهن چگر بوجب یتگفن اندزافوچ وده نفاسو اگتاج چا یتگون بسنویم اندورا جوها جو بلدی یفستس نسای هون ترگاکتن کنین نگراون آماترن یتگر رتوبنن اگراتچنن کتفار عبایت کرستیاناتن نامسکیروچن کودمت هزن کس دست لمت تادگ ان موکر ان دراج با هلوم تلافوچ چچن لین نامسن نا نسان نساچنن بدمچن ان نواج ان ناسکبر سیلو تا یه تولا که گلا میکایل عدی سببا دب دب بچون حتنا کال ادماجو چچن یه دب دب بیوچ آمد پروگراما چن بزیو ویتا کالالال سامن تارب سکامن گناین دینا بویون زلاكنا ما سرطاوي مفتهي ياسفل لغال تقل بقوا وين بأير لاي ببادو على مكنيات يمكا هيد عيد اللم ما سرطاوي مكنياتوش ياسفل لغالو مكنياتوشو ممرمر ياللباتشو بيوانم مكنيات الناقب علامان نايزت اسفل لغيناتشو يهيكا تي سلسة سدس عبيوتي فندو يهنب بروسرات خوالاكر ጨቋኝና አምባገነናዊ በመሆኑ ነበር። ብዙዋኑ አርሶ አደር ገባርና ጥፈኛ ነበር። ተጠደሩ ህዝብም በጭካኔ ይበዘበዝ እንደነበር ይታወቃል። በሃይማኖቶችና በህዝብ መካከል እኩልነት አልነበረም። ዴሞክራሲ የሚባል መብት የሚባል ክልክል ነበር ማለትም ይቻላል። ይህን አስከፊ ስርዓት ለማስወገድ ነው አብዮት የፈነዳው። መፈክሩ መሬት ለራሹ፣ ዴሞክራሲ ለህዝብ፣ እኩልነት ይረጋገጥ የመሳሰሉት ነበሩ። የህዝብ ድል በመኮንኖች ተቀምጦ ፋሽስታዊ ገዢዎች ማንንም ሳይጋብዛቸው የትግልና አብዮቱ ሞግዚት ነን ብለው ከተሰየሙ ጊዜ ጀምሮ የህዝብ ጥያቄዎችን መፍትሄ መስጠት ባለመቻሉ እንቢ አይሆንም በመባሉ የካቲት 66 አብዮትን ያመጣው በደልና ምሬት ቀጣይ ሆኖ የደርጉን አገዛዝ ህዝብ ሲፋለመው ቆይቷል። ደርግን የተካው ወያኔ ያልተሻለ ኢዲሞክራሲያዊ ኃይል ከመሆኑ ባሻገር ህዝብን መከፋፈልና የአንድ ብሔርን የበላይነት ይሁነኝ ብሎ በማስፈኑ በነበሩት ቅራኔዎች ላይ አዳዲስና የከፉትን ጨምሮበት ህዝብን በመጨቆኑ ትግልና በተለይም ኢትዮጵያን አድን ጸረ ወያኔ ትግል ለመነሳቱ ምክንያት ሆነ። ለዚህም ነው የኢትዮጵያ ህዝብ ወያኔን ላንዴም ለሁሌም ለማስወገድ ቆርጦ መነሳት መስዋዕትነትን እየከፈለ ያለው። ህዝብ ያለውን ሁኔታ በሚገባ መርምሮና ተገንዝቦ አንድነት ቆልፍ ነው ብሎ በጋራ ቢነሳም በጋራ ቢሰዋም ይህን በመጻረር ወደዱም ጠሉም ወያኔን የሚያግዙ አልማር ያሉ ኃይሎች እንዳሉም ግልጽ ነው። ይህ መታገል ያለብንን ጎጂ ዝንባሌ ስናጠን የኦነጉ መሪ በቅርቡ ሌሎች ብሔሮችን ጎረቤቶቻችን ሲልና ያጨው ጊዜ እንዳላስ መስሎ ስለ ኤምፓየር ሲያወሳ መታዘብ ተገደናል። የኢትዮጵያ ህዝብ አንዱ ላንዱ ጎረቤት ሳይሆን ሁሉም ኢትዮጵያዊ ሆኖ የጋራ አገርን የሚጋራ አብሮ የኖርና ወደፊትም የሚኖር ነው። ወያኔን ያናወዘው ጥላቻ ሌሎችንም እንደበረዘ ግልጽ ነው ማለት እንችላለን። ወደ ኋላ ሊጎትቱን የቋመጡትን መታገልም የግድ ሆኗል ማለት ነው። እየተካሄደ ያለው የህዝብ ትግል ያንዱን በደል ሌላው የኔ ብሎ መነሳቱን የሚያረጋግጥ ነው። የኢትዮጵያ ህዝብ እርስ በርሱ ጎረቤት ሳይሆን ወንድምና እህት ነው፣ አንድ ቤተሰብ። ይህ ሀቅ አልገባ ያላቸው ያሶሳና በደኖ፣ ያሰቦትና ያርባ ጉጉ የአማራ ጨፍጫፊዎች ብቻ ናቸው። የወተር አደባባይ ኢየሱስ፣ የሲዳማና የአንዋር መስጊድ ነፍሰ ገዳዮች ናቸው ማለትም ወያኔ። ህዝብ ግን እስከዛሬ ያደረጋቸውን ትግሎች የተጠቁት በመከፋፈላቸው መሆኑን ተረድቶ ትከሻ ለትከሻ ገጥሞ ትግሉን ቀጥሏል። ነውናም የኢትዮጵያ ኦሮሞ ምልክት ፈይሳ ሌሊሳ እንጂ ራሱን ዳውድ ኢብሳ የሚለው የጥላቻ ቋት አይደለም። የህዝብ መብት መከበሩ ወሳኝ ሆኖ ሳለ ህዝብ ለመብቱ መታገሉ ፍትሃዊነቱ የሚጠየቅ ባይሆንም ህዝብን እርስ በርሱ አጣልቶና ለይቶ ኢትዮጵያን አፈራርሳለሁ ብሎ መድረክ ወያኔነት ነው። ሌላ ማጠየቂያ ወይም ስያሜ የሚገባውም አይሆንም። ለህዝብ ትግል ድል አድራጊነት ቁልፉ አንድነቱና በጋራ መታገል መቻሉ ነው። በግርግርና በውዥንብር ተጋርዶ የሚገኝ ድል የለም። የህዝብንም ትግል ታኮ ህዝብ የማይፈልገውን ግብ ለመምታት መነሳትም ከንቱ ነው። ከዚህ አንጻርም የሚደገስልን መፈንቅል መጨረሻው እንደማያምር ከወዲሁ መናገር ማስጠንቀቅ እንገደዳለን። በባዕዳንም የሚውጠነጠን የሽግግር ቢጤ መፍትሄ እንዲሁ ውድቅ ነው። ህዝብ ፍላጎቱ የወያኔና የበደልና ጭቆናን ስርዓት ማውደም መቀየር እንጂ ቀባ ቀባ አርጎ ለመቀጠል አይደለም። ይህ ግቡ ከተደናቀፈ ያው ትግል ይቀጥላል ማለት ነው። የህዝብ አንድነትና የጋራ ትግል ይጠንክር። የህዝብን ትግል የሚያደናቅፉትን እንቋቋማቸው። ድል ለኢትዮጵያ ህዝብ።
I'm